በመጀመሪያ ገብቼ ነበር እና እኔ ደግሞ ያው እየሰማችሁኝ ነው ብዬ መልእክቴን ልክ እየሰማችሁኝ እንዳለ አስቤ ሰበኩት በአየር ላይ ማለት ትችላላችሁ። እና መልእክቴን ጨርሼ እንደገና ስልኬን ስመለከት ያው ፕሮግራሙን ኦርጋናይዝ የምታደርገው እህት ተቋርጦ ነበር እኮ አልሰማንም ማለችኝ። እንግዲህ ጌታን አመሰግናለሁ፣ ክብር ለእርሱ ይሁን። ምናልባት እግዚአብሔር የራሴን ድምጽ እየሰማሁ እንዳመሰግነው ፈልጎ እንደሆነ ራሴን ሰብኬያለሁ ማለቴ ነው። ጌታ ይባረክ። ምናልባት አዲስ ያላችሁ ሰዎች ምናልባት በድምጽም የማታውቁኝ ካላችሁ እመቤት መኮንን እባላለሁ። በጌታ እህታችሁ ነኝ እና የዛሬ ሳምንት ጀምረን ጌታ ኢየሱስ ክርስቶስ ሲያስተምር የተጠቀመባቸውን ምሳሌዎችን በማንሳት እያንዳንዳቸውን እያየን ነው። ባለፈው ሳምንት የተማርነው ዘሪውንና ስለ ዘሩ ምሳሌ ነበር። ዛሬ ደግሞ በመጽሐፍ ቅዱስ ውስጥ ስለተገለጡት ሁለት ሰርጎች በማቴዎስ ወንጌል ውስጥ ስላሉት የሁለት የሰርግ ምሳሌዎች አንስተን እንድናይ እንድንማር ይህንን ነበረ ያዘጋጀሁት። እግዚአብሔርም ለጊዜው የሆነ መልእክት የሰጠኝ በዚህ አኳያ ነው። እንግዲህ በዚች በቀረችልኝ ትንሽ ደቂቃዎች መካከል መልሼ ላካፍላችሁ ወዳለሁ። ትንሽ ፈጠን እላለሁ፣ ምክንያቱም ሌላ የቤተ ክርስቲያን ፕሮግራም ሰዓቱ ስለደረሰብኝ ወደዛ ደግሞ እንዳላስጠብቃቸው እናንተን እንዳስጠበቅኩ እነኛንም ያው ላስጠብቅ ነው። ቢሆንም በጌታ ጊዜ የሚሳሳት ነገር የተበላሸ ነገር የለም። ለእርሱ ክብር እስካዋልን ድረስ ሰዓቱንና ጊዜውን። በእርግጥ ጊዜያችሁን በሌላ ነገር ላይ ማዋል የነበረባችሁን ሰዎች ጊዜ ስላባከንኩ እንግዲህ ይቅርታ አድርጉልኝ። እኔም ደግሞ አሁን ያው ወድጄም አይደለም። ቢሆንም እናንተም ስለጠበቃችሁ እስቲ እንግዲህ ይችን ደግሞ እንደገና መልሼ አሁን ከእናንተ ጋራ መልእክቴን እሰማለሁ ማለት ነው። እንጸልይ። አባት ሆይ እናመሰግንሃለን፣ ከቀን ወደ ቀን ያሻገርከን ለዛሬዋ ሰዓትና ጊዜ ያበቃህን አንተ ነህ። ለነፍስ ለስጋችን የሚበጀውን ነገር አንዳች ሳታስቀር ስለምታደርግልን፣ አላማህ በሕይወታችን መልካም ስለሆነ ባይገባንም እንኳ እግዚአብሔር አንተ ለእኛ ስለሚገድህ እናመሰግንሃለን። እነሆ ደግሞ ልጅ ኢየሱስ ክርስቶስ ሲያስተምር በምድር ላይ ለእያንዳንዳቸው አብረው ላሉት መልእክቱን ለሚሰሙት እንዲገባቸው ስለ መንግስተ ሰማያት ያስተማረበትን ምሳሌ ዛሬ አብረን ልናይ እኔና ወገኖቼ በፊትህ አለን። አባት ሆይ አስተምረን፣ ደግሞ በውስጣችን ተቀርጾ እንዲጠቅመን፣ እንዲያግዘን፣ እንዲረዳን አባት ሆይ እኛነታችንን ለአንተ እናስረክባለን። በክርስቶስ ኢየሱስ ስም አሜን። እግዚአብሔርን እናመሰግናለን። ጌታ ታማኝ ነው። በሰዓቱና በጊዜው የሚሆን ለጊዜው የሚበጀንን ነገር ያስተምረናል። በዮሐንስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 እንደዚህ የሚል ቃል ጌታ ኢየሱስ ክርስቶስ ደቀ መዛሙርትንና አብረውት በጊዜው ለነበሩ ሰዎች ሲያስተምር እንመለከታለን። ስለ መንግስተ ሰማያት ነው የሚያስተምራቸው፣ ሊያስረዳቸው የሞከረው በምሳሌም የነገራቸው እና ያንን ክፍል አብረን እናነባለን። እንዳልኳቸው ፈጠን እላለሁ። ኢየሱስም መለሰ፣ ደግሞም በምሳሌ ነገራቸው እንዲህም አለ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎችም ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀሁ፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላውም ወደ ንግዱ ሄደ። የቀሩትን ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሱም ተቆጣ፣ ጭፍሮችንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹ ሰርጉት ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዛም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎችንም ሰበሰቡ። የሰርጉንም ቤት ተቀማጮች ሞሉት። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁን እና እግሩን አስራቸው ውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ መፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው ይላል። ይህንን ምሳሌ ጌታ ኢየሱስ ክርስቶስ ሲናገር አብረው ስለነበሩት መንግስተ ሰማያት ምን እንደምትመስል ወይም ደግሞ የእግዚአብሔር መገኛ ስፍራ ማን መገኘት እንደሚችል የሚያስረዳ ክፍል ነበረው። ይቅርታ። እና የዚህ የሰርጉ ጋባዥ ወይም የሰርጉን ድግስ ያዘጋጀው ጠሪው ማን ነው? ንጉስ ነው። ድግሱ ለንጉስ ልጅ ነው። ታዳሚዎቹ የተጠሩት ተጋባዦች ብዙዎች ነበሩ። ትርጉሙ ምንድን ነው ካላችሁ፣ ንጉስ ማን ነው? እግዚአብሔር ነው። የንጉስ ልጅ ጌታ ኢየሱስ ነው። የሰርጉ ጥሪ በመጀመሪያ የተደረገላቸው እነማን ናቸው? እስራኤላውያን ናቸው። እነዚህ እስራኤላውያን የሰርጉ ጥሪ የተደረገላቸው ግብዣውን ምን አላደረጉትም? አልተቀበሉትም። ምን አሉ ይላል? አንዱም ወደ እርሻው፣ ሌላውም ወደ ሌላ ወደ የጉዳያቸው ምን አረጉ? ሄዱ አይደለም? እንደዛ ነው የሚለው አይደል? ወደ እርሻው፣ ሌላውም ወደ ንግዱ ሄደ። የቀሩት ግን ምን አረጉ? እንዳውም መልእክተኞቹን በሰላም አንመጣም ብሎ መሸኘት ያዳም ነው። ነገር ግን ምን አረጉ? መልእክተኞቹን አንገላቱ። አንገላታት ብቻ አይደለም፣ ምን አረጓቸው? ገደሏቸው። ስለዚህ በእነዚህ የሰርጉን ጥሪ ባልተቀበሉትና መልእክተኞቹን ባንገላቱ በገደሏቸውን ሰዎች ላይ የእግዚአብሔር ቁጣ መጣ። ስለዚህ እግዚአብሔር ምን አደረገ? ቤታቸውን ሳይቀር ስፍራቸውን ሳይቀር ምን አደረገ? አቃጠለ። ከዛ በኋላ ሌላ ጥሪ አወጣ። ምን አለ? እነዚህ የመጀመሪያዎቹ እኔ አስቤ ፕላን አድርጌ ያቀድኩላቸው ጥሪ ያደረግኩላቸው እነዚህ ያልተገባቸው ሆኑ። ስለዚህ አሁን ሄዳችሁ ያልተገባቸው መጀመሪያ በእኔ ፕላን ውስጥ በእኔ እቅድ ውስጥ ያልነበሩትን እኔ ተስፋ ያልገባሁላቸውን ሰዎች በመንገድ ሁሉ ያሉትን ሁሉንም ጥሩ አላቸው። ጋብዙ፣ በቃ እነሱ ይግቡ አለ። ስለዚህ መልእክተኞቹ ሄደው በመንገድ ዳር ያሉትን ሁሉ ክፎች ቢሆኑ በጎች ቢሆኑ ምን እንዲሆኑ አረጓቸው? የሰርጉ ታዳሚዎች እንዲሆኑ አረጓቸው። የሰርጉ ታዳሚዎች መሆን ብቻ ሳይሆን የሰርጉን ታዳሚነት የሚያመለክት ልብስ ለብሰው እንዲገቡ ይጠበቅባቸው ነበረ። ስለዚህ ጥሪው ለማን ሆነ? የመጀመሪያ ግብዣ ለተዘጋጀላቸው እምቢ ሲሉ፣ ላልተዘጋጀላቸው፣ በእቅድ ውስጥ በፕላን ውስጥ ላልነበሩ፣ ተስፋ ላልተገባላቸው ሆነ ማለት ነው። እና ከዛ በኋላ የሰርጉን የግብዣውን ቦታ ላይ ንጉሱ የተቀመጡትን ለማየት በወጣ ጊዜ ግን ምን ሆነ ይላል? የሰርግ ልብስ ሳይለብስ የተገኘ ነበረ። እና የተደነቀ ይመስላል ንጉሱ፣ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። ወደዚህ ለመግባት እኮ ምን ያስፈልጋል? የሰርግ ልብስ መልበስ ያስፈልጋል። አንተ ግን የሰርግ ልብስ ሳትለብስ እንዴት መግባት ቻልህ አለው። እንዴት ወደዚህ መግባት ቻለ የሰርግ ልብስ ሳትለብስ? በዮሐንስ ራእይ ላይ እንደዚህ ይላል፣ እነዚህ ከታላቁ መከራ ልብሳቸውን በበጉ ደም አንጽተው አጥበው የመጡ ናቸው አይደል? መጽሐፍ ቅዱሳችን ስለዚህ የሚገባ ልብስ አለ የማይገባ ልብስ አለ። ወደ ሰርጉ ለመግባት የሚለበስ ልብስ አለ። የበጉ ደም የሚያመለክተው ምን ነው? የኃጢአት ይቅርታ ነው። የኃጢአት ይቅርታ የሌለው በበጉ ደም ንጹህ ያልሆነ በክርስቶስ በኩል ያልሆነ መግባት አለ የለም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ከሰማይ በታች ምን የለም ይላል? ሌላ የለም። መዳን በማን ነው? በክርስቶስ ኢየሱስ ነው። እንዴት በክርስቶስ ኢየሱስ በኩል መዳን አገኘን ለሚል ጥያቄ በመጀመሪያ ክርስቶስ ኢየሱስ አዳኝ እንደሆነ አምኖ መቀበል፣ የኃጢአት ይቅርታን ለማግኘት የፈሰሰው ደም ለኔ ነው ብሎ የሰው ልጅ ክርስቶስ ኢየሱስን ሲቀበል ምን ይሆናል? የኃጢአት ይቅርታውን ያገኛል። ደም ሳይፈስ ስርየት የለም ስለሚል ልጁ ኢየሱስ ክርስቶስ እኔና እናንተን ከኃጢአት ለማንጻት ምን አደረገ? በመስቀል ላይ ተሰቀለ። ደሙን ስለኛ ምን አደረገ? አፈሰሰ። በዚህ ንጹህና ቅዱስ ደም ምክንያት ምን አገኘን? የኃጢአት ይቅርታን አገኘን። ስለዚህ ምን አለን? ወደ ቤቱ መግባት አለን። ወደ እግዚአብሔር መገኛ መግባት አለን። ወደ በጉ ሰርግ መግባት እና አብሮ ታዳሚ መሆን፣ አብሮ ተጋባዥ የመሆን እድል ለእኔና ለእናንተ አለን። ሌላ ልብስ ለብሶ ወደ እግዚአብሔር ቤት ገብቶ ታዳሚ መሆን ይቻላል? አይቻልም። ምን አይነት ልብስ ለብሰናል? እኔና እናንተ የለበስነው ልብስ መንፈሳዊ ማለት ነው። ልብሳችን ሲታይ ምን አይነት ልብስ ነው የለበስነው? ለሰርጉ የሚያበቃ ልብስ ለብሰናል ወይ? እግዚአብሔር ሲመለከተን በእኛ እኛን ሲያይ ክርስቶስ ኢየሱስን መጀመሪያ ያያል ወይ? እኛን ሲያይ እኛን ሳይሆን የደሙ ዋጋ የተከፈለለትን ደሙን ያያል ወይ? አለበለዚያ ባለ ዕዳ ሆነን በእግዚአብሔር ፊት ምንም መሆን አንችልም፣ መቆም አንችልም። እግዚአብሔር የሚያየን በማን በኩል ነው? በልጁ በክርስቶስ ኢየሱስ በኩል ነው። ይቅርታ ባደረገልን በክርስቶስ ኢየሱስ በኩል የኃጢአትን ይቅርታ ለማግኘት አንደኛ በክርስቶስ ኢየሱስ በኩል መሆን ያስፈልጋል፣ በደሙ መንጻትን ያስፈልጋል። አለበለዚያ እግዚአብሔር እኔና እናንተን አያውቀንም። ይህንን ለመመልከት ሁለተኛውን ሰርግ እንመልከት። ሁለተኛው ሰርግ ተጽፎ ያለው በዮሐንስ ወንጌል ምዕራፍ 25 ላይ ስለ ቆነጃጅት ታሪክና ስለ ሙሽራው ታሪክ ተጽፎ እንመለከታለን። አብረን እናንብበው። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም እና ልባሞቹ ግን ከመብራታቸው ጋር በማሰሮቹ ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አላቸው። ሲገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩበትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ከዚህ ምሳሌ ውስጥ ምን እንማራለን? እነዚህ 10 ቆነጃጅት እነማን ናቸው ብላችሁ ታስባላችሁ? ማንን ይመስላሉ? ሙሽራውስ ማንን ይመስላል? እንደምታውቁት ሙሽራው ሁል ጊዜ ልንቀበለው እየተዘጋጀንለት ያለው እነሆ በቶሎ እመጣለሁ ያለው ጌታ ኢየሱስ ክርስቶስ ነው። እና እናንተ እንኳን የተወለደን አይመስለኝም። ደግሞ እውነት ነው፣ አልተወለድንም። ይሄ ቃል ሲጻፍ ማለት ነው እና በቶሎ እመጣለሁ የሚለው ቃል ከተጻፈ ብዙ ሺህ ዓመታት ምናልባት መጽሐፍ ቅዱስን ኮምፓይል ያደረጉት ደቀ መዛሙርት ይህንን ክፍል የጻፉት የነ ዮሐንስ በጻፉበት ዘመን ማለት ነው ከአንድ ሺህ ዓመት በላይ ወደ 2000 ዓመት ሊጠጋ ያለ ዓመት እንዳለ አስባለሁ። ከዛ ጊዜ ጀምሮ ነው በቶሎ መጣለሁ እንዳለ ነው ያለው አይደል? ምን ይመስላችኋል? ስለዚህ ጌታ ኢየሱስ ክርስቶስ በቶሎ መጣለሁ ሳይሆን ዘግቼ መጣለሁ ብሏል ብትሉ የሚሻል ይመስላል አይደል? ስለዚህም ነው ብዙዎች ይጠብቁ ይጠብቁና ተስፋ ይቆርጣሉ። ምናልባት ሊመጣ ይችላል ያመነታሉ። ልባሞቹ ግን ምን ይላል? ምን ይላል? መብራታቸውን ይዘው በማሰሮ ዘይት ይዘው ይጠብቃሉ። ስለዚህ ሊቀበሉ ነው የወጡት። ዘይታቸውን ይዘዋል፣ መብራታቸውን ይዘዋል። 10 ነበሩ የወጡት እና ልባሞቹ ሙሉ ነገር አላቸው። ሰነፎቹ ግን ሲጠብቁ ሲዘገይባቸው መብራታቸው አጠራጠራቸው፣ ዘይታቸው እያለቀ ነው። ስለዚህ እኛ ዘይታችን ሊያልቅ ነው እና ምን አርጉልን አሉ። ትንሽ ስጡን ለእኛ የሚሆን። ልባሞቹ አይ ለእኛም ለእናንተ ምን አይሆንም፣ አይበቃም። ስለዚህ ለራሳችሁ ምን አድርጉ? ሄዳችሁ ብዙ አሉ። ጊዜውን አላወቁ። እነዚህ ሰነፎቹ ጌታ ኢየሱስ ክርስቶስ የሚገለጥበትን ጊዜ ጠብቀው 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 የሚያበቃ ነገር ለዛ ለሚያጣ ሲገለጥ ላለው ለሚበቃ ነገር እዛ ጋር የሚያደርስ ነገር አጡ። ስለዚህ ሊገዙ ሄዱ። ማንን ይሄ ነገር ማንን ይመስላል ስንል ምን ብለናል? ሊመጣለው ያለውን ጌታ ኢየሱስ ክርስቶስን ይመስላል። ብዙ ክርስቲያኖች ጌታ ኢየሱስ ክርስቶስ ይመጣል ብለው ይጠብቁ ነበረ። አንዳንዶች እሱ ሳይገለጥ ወደ ራሱ ተገለጡ፣ ሄዱ፣ ተጠሩ። አንዳንዶች እስቲል እየጠበቁ ናቸው፣ እየጠበቅን ነው። ግን የትኞቹ ቆነጃጀት ነን እኛ? የትኞቹ ነን ክርስቲያኖች? የትኞቹ ወገን ነን? ምናልባት ዘይታችን አልቆ ይሆን? የመጠበቂያ እምነታችን አልቆብን ይሆን ከውስጣችን? ወይስ ዛሬም ይመጣል? ነገም ቢመጣ ነገም እኔ ሬዲ ነኝ፣ ተነገ ወዲያም ቢመጣ ተነገ ወዲያም እኔ ሬዲ ነኝ እንላለን። አንድ ነገር እንድናስተውል እፈልጋለሁ። ቶሎ እመጣለሁ ያለ ጌታ ክርስቶስ ቶሎ ይመጣል። ግን እኔና የእናንተ ታይሚንግ ወይም እና የእናንተ የጊዜ አቆጣጠር ከእግዚአብሔር የጊዜ አቆጣጠር በጣም የተለየ እንደሆነ እንድናስብ ይገባል። ደግሞም ጌታ ኢየሱስ ክርስቶስ ስለ ማን ሲል ነው የሚዘገየው ይላል መጽሐፍ ቅዱስ። ወንጌል ለሁሉ ይደርስ ዘንድ እስከ ዓለም ዳርቻ ይሰበክ ዘንድ ግን ይመጣል? አይመጣም ብለን እንጠራጠር ይሆን? ይህንን ጥርጥር በእውነት እግዚአብሔር ከኛ ያርቀው። ጌታ ሲመጣ አንድ ቀን ይመጣል። ማንም ግን ሰዓቲቱን አያውቅም፣ በልቱን አያውቅም። አባት ብቻ እንጂ ልጅም እንኳ አያውቅም አለ ጌታ ኢየሱስ ክርስቶስ። ቀኒቱንና ሰዓቲቱን አታውቁምና ምን አርጉ? እንግዲህ ምን አርጉ? ንቁ። ክርስትናችንን በየዕለቱ እየኖርን ነው። ጌታ ቢገለጥ ላናፈር ወይ እኛ ብንሄድ ልንደሰት ላናፈር እንደዚህ ነው ልንኖር የሚገባው። የሚጸና ቢኖር እርሱ ይድናል። ክርስትናችን የትላንትና ብቻ ሊሆን አይገባም። ወይም ወደፊት ገና አምናለሁ የምንለው አይደለም፣ ቀጠሮ የምንሰጥለት አይደለም። አሁን ጓደኛሞች አብረው እያወሩ ነበር፣ ይጫወቱ ነበር። አንድ ቀን ስለ ቤተሰብ፣ ስለ ራሳቸው ኑሮ ችግር፣ እዛ አንደኛው ብስጭት አለና ነው ጌታ ኢየሱስ ክርስቶስ ነገ ቢመጣ አለ። ሌላኛው ምን አለ? እንዴ ለምን ነገ አልክ አለው። አይ ዛሬ ማታ የባስኬት ቦል ጨዋታ ድርሚያ ስላለኝ ነዋል። ስለዚህ ስራውን እስከሚጨርስ ጌታ ኢየሱስ ምን ያርግለት ይቆይለት። አንዳንዶቻችን ምናልባት የምንነግደውን ንግድ እስከምንጨርስ፣ ምናልባት ያቀድነውን ነገር እስከምንሞላ፣ ቤት ጀምረን ከሆነ ቤታችንን እስከምንጨርስ፣ መኪና ልንገዛ ገንዘብ እያጠራቀምን ከሆነ መኪና እስከምንገዛ፣ ትምህርት የጀመርን ሰዎች ትምህርታችንን እስከምንጨርስ፣ መቼም ዳ ጌታ ኢየሱስ ክርስቶስ ይምጣ ቢባል ምርጫ ቢሰጣችሁ መቼ ይምጣ? ኑሮ የሰለቸን ሰዎች አሁን ይምጣ እንላለን። ምንም ወደ ኋላ እናለም። ምክንያቱም መጥቶ ቢገላግለን አይደለም። ኑሮ ደግሞ በምድር ላይ የጣመን ሰዎች ቶሎ አይምጣ፣ እኔ እንጆ ይላርግልንል መቼ ይምጣ? ደግነቱ ቀኒቱንና ሰዓቲቱን ምን አታደርጉም፣ አታውቁም። ስለዚህ ምን አድርጉ? ንቁ። አትተኙ ማለት እኮ ነው። ዲያብሎስ ሌሊትና ቀን አይተኛም። ዲያብሎስ እኮ እኔና እናንተን ለማጥመድ እንደሚያገሳ አንበሳ ዙሪያችሁን ይዞራል። የሚወጣውን ፈልጎ ተብሎ ነው የተጻፈለት። ታውቃላችሁ ይህንን? እሱ እኮ አይተኛም። እኔና እናንተ ግን እንቅልፋችንን እንለጥጣለን፣ ቀንና ሌሊት። አንዳንድ ጊዜ ምናልባት አላውቅም፣ እኔ በስጋዊ እንቅልፍ ማለት አይደለም፣ በመንፈሳዊ እንቅልፍ ማለት እንጂ። ንቁ ተብሎ ነው የተጻፈ። አቤቱ እግዚአብሔር ሆይ እንድንነቃ እርዳ። በእውነት አይኖቻችንን ክፈት፣ የልቦናችንን አይኖች ክፈት። ጌታ ኢየሱስ ክርስቶስ ሆይ አንተን የምናይበትን አይን ክፈት። አቤቱ የዘላለም አምላክ እንቅልፍ ከሚያሰኝ ነገር አድነን። አዚም ከጣለብን ነገር አድነን። የዘላለም አምላክ እግዚአብሔር ሆይ ዘይታችንን መንፈስ ቅዱስን በውስጣችን ሙላ። የሚቀሰቅስ የሚያጸና ጌታ ኢየሱስ ክርስቶስ ስናንቀላፋ አቤቱ የድል አክሊል እንዳያመልጠን አባት ሆይ እርዳ። ጌታ ኢየሱስ አንተ ካረዳህም በዚህ ምድር ላይ ውጣ ውረዱ ብዙ ነው። የሚያደክም ነገር ሞልቶበታል። አባት ሆይ እምነትን ጨምር። ጌታ ሆይ እናመሰግናለን። አዎ ጌታ ይርዳን። አይደለም የሚሮጥ ሰው ለሩጫ የሚወዳደር አይታችኋል አይደል? ሲሮጡ እንዴት ነው የሚሮጡት? አቤት ይሮጡታል። ወደ መጨረሻ ሲደርሱማ ስራቸው ግትርትር እስከሚል ድረስ ያለ ኃይላቸውን አስተባብረው በጣም ይሮጣል። ምንን ስላዩ ይመስላችኋል? ሜዳሊያዋ እንዳታመልጣቸው። ተሸላሚነታቸውን በውስጣቸው እያወጁ ስለሚሮጡ እኮ ነው። በዚህ እኮ ነው በጣም የሚሮጡት። አይደለም እንዴ? የምትሮጡ ሰዎች ካላችሁ ይህንን ታውቃላችሁ። አዎ የድልን አክሊል ለመቀበል በመንፈሳዊ ህይወትም ሩጫ ያስፈልጋል። ጠንክረን ልንሮጥ ያስፈልጋል። ወደፊት ድልን እያየን ልንሮጥ ያስፈልጋል። ጌታ ድል ይሰጠናል። የድል አክሊል ተዘጋጅቶልናል። በምድር ያለው ሩጫችን ከክርስቶስ ኢየሱስ ጋራ የምንሮጠው ሩጫችን አንድ ቀን ሲያበቃ በድል እንገለጣለን። ጌታም ደግሞ ያዘጋጀልን ይሰጠናል። ይሄ ቀልድ አይደለም፣ ውሸትም አይደለም። መጽሐፍ ቅዱሳችን የሚለው እውነት ነው። ሰው ለሚጠፋ ነገር ሮጦ ይሞታል። እግዚአብሔር ቤተ ክርስትና እውነትን ይዞ ታምኖ ኖሮ ማለትን የመሰለ ነገር የለም። ደግሞ እምላችኋለሁ ከእግዚአብሔር ጋር ጊዜ እያጠፋን እየነቃን ስንኖር ምን እንደሚሆን ታውቃላችሁ? ደስታችን እየሞላ በፊታችን ላይ ይገለጣል። ምክንያቱም ክርስቶስ ኢየሱስ በሕይወታችን ነግሶ ሲኖር ብርሃኑ ለሌሎች ይታያል። ሞልቶ ጠፎ ከስጋችን አልፎ ማለት እኮ የሙሴን ታሪክ ቅድም እንደ ምሳሌ እየጠቀሱ ነበር። ራሴን ሰበኩበት ብያችኋለሁ። እና 40 ቀንና 40 ሌሊት በተራራ ላይ በነበረ ጊዜ ከመቆየቱ ከእግዚአብሔር ጋር ጊዜ ከማጥፋቱ የተነሳ አይደለም መንፈሳዊ ህይወቱ፣ ስጋው ቁርበቱ ያበራ ነበር ይላል። ፊቱ ያበራ ነበር። ከዚህ የተነሳ እስራኤላውያን ፊቱን ሊያዩ ስላልቻሉ ከፊቱ ምን አሉ? ሸሹ ይላል። ከዛ በኋላ ፊቱን በቬል መጋረድ ነበረበት። እግዚአብሔር ጋር መቆየት ይህንን ያመጣል። እየነቃ ከእግዚአብሔር ጋር እየተነጋገረን በየቀኑ ስንኖር የበጎን ድግስ አብረን እንበላለን። ጌታ ኢየሱስ ክርስቶስ የኔና የናንተ ሙሽራ ሲገለጥ በእልልታ ቅዱስ ቅዱስ እያሉ ከሚሰግዱት መላእክት ጋር አብረን እንዴት አይነት ህይወት እንኖራለን? ተዘጋጅተናል? በዚህ ምድር የሰጠንን ዘመን እንደ ልባሞቹ ቆነጃጅት ሆነን እንድንኖር እግዚአብሔር ይርዳል። ጸጋውን ያብዛልን። ወገኖቼ በጌታ በርቱ። ክርስትና የግል ህይወት እንደ ሰነፎቹ ሙሽሮች የእናንተን የማለ ቆንጃጅት የእናንተን ዘይት አበድሩኝ ተብሎ ክርስትና የሚኖር አይደለም። ያመነ ስናምን በግላችን ነው ክርስቶስ ኢየሱስን የምንቀበለው አይደለም። እንተን የምንኖረው በግላችን ነው። የቤተሰብ እምነት ለእኛ እምነት አይሆንም። ጌታን ስንቀበል በግላችን ስንኖር ክርስትናን በግላችን ደግሞ ሊፈረድብን ወይ ሊፈረድልን በግላችን አይደለ? እንደዚህ እኮ ነው ክርስትና። ስለዚህ በጌታ ጸንተን ልንኖር ነቅተን ልንኖር እንዲህ አይነቱን እድል እግዚአብሔር ሰጥቶናል። ደግሞ መንፈሱ ያግዘናል። እግዚአብሔር የእግዚአብሔር ስም እየተባረከ ይሆን። በርቱ ወገኖቼ፣ በጸሎት በርቱ፣ በቃል እውነት በርቱ፣ ጸልዩ። እያንዳንዳችንም እንዲሁ ጸልዩልን። እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሌላው ደግሞ ተከታታይ ትምህርት እንገናኛለን። እንጸልይ። እናመሰግናሃለን አባት ሆይ ስለዚህ ጊዜ፣ አንተ ስላስተማርከን እናከብርሃለን። አቤቱ እንደ ቆነጃጅቱ ልባሞች እንደ ልባሞቹ ቆነጃጅቶች አንተን የምንጠብቅበት ነቅተን የምንኖርበትን ጸጋ አልብሰን አግዘን አባት ሆይ እናመሰግናሃለን። ስለዚህ ጊዜ በክርስቶስ ኢየሱስ ስም